ክፍል ሁለት ፕሮግራማችን አሁን ይጀምራል። የፋሽስት ኢጣሊያን ወረራ በሚመለከት ከተጻፉት የአይን እማኝ መስክር ድንቅ መጽሐፍ ዳንጆ በዶክተር ሃራልድ ናይስትሮም የተደረሰው መጽሐፍ ነው። ይህም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ተተርጉሟል። ፍሉለት ረካውን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 አመተ ምህረት። ክፍል 2 በደባትና ጠገዴ መሃል ያለው ርቀት ወፍ የሚበረው 50 ኪሎ ሜትር የማይሞላ ሲሆን በመካከል ግን ሰፊና ጥልቀት ያለው ገደል ስላለ ይህንን ለማቋረጥ መንገዱ በእጥፍ ይረዝማል። የመጀመሪያ ማረፊያ ካምፓችንን ያደረግነው ቁልቁለቱን ጨርሰን ነው። ወንዙ ድረስ እየተንደረደረ የወረድነው ቁልቁለት ከዳባት ከተማ 1200 ሜትር ዝቅ ብሎ ነው ደራ ይባላል። በእግራችን መውረድ ነበረብን። በዚህ ቁልቁለት በከብት ጫንቃ ላይ የሚመች አይደለም። መንገዱም ቢሆን በየመሃሉ በድንጋይና በገደል ስንጥቆች ይቋረጥ ነበር። ከመጠን በላይ ለተጫኑት አህዮችም ማዘንኩ። እንዳይንከባለሉ በፊት ለፊት ሰኮናቸው እየተፈቀቁ ነው ቁልቁለቱን የሚወርዱት። የጀርባቸው አጥንት ሲንጫጫ ትንፋሻቸው ሲያቃትት መስማት አሳዛኝ ነገር ነበር። ደግነቱ አርፈውና ተቀልበው የተነበሱ ስለሆኑ ጠንካሮች ነበሩ። ጉዞ ስንጀምር የጫንቃ ወይም የጀርባ ቁስል የነበረው የጭነት ከብት አልነበረም። እንደዚህ አይነት መንገድ ወጥቶ የሚያውቅ ሰው ቁልቁለትን በፍጥነት በረጅም ሰዓት መውረድ ምን አይነት ሁኔታ እንደሚፈጥር ያውቃል። ጉልበት ይረዳል። ሰውነትም እንዳለ ቆስለት ስሜት ይኖረውና ትልቁም ትንሹም የሰውነት እንቅስቃሴ ህመም ይፈጥራል። ሰውም ሆነ እንስሶች ሁላችንም ማረፊያው ቦታ ስንደርስ በጣም ቢደክመን አያስገርምም። የሚያሳዝነው ግን ሁለት አህዮች ከጀርባቸው ላይ የብርቱካን ፍሬ የሚያክል እብጠት ተገኘባቸው። ሌላ የሚደረግ ነገር አልነበረም። ሁለት የብረት መተኮሻዎች ለዚህ ጉዳይ ተብለው ተጭነው ስለሚጓዙ እነሱን በእሳት አግሎ እብጠት ያለውን ከብት አስተኝቶ እብጠቱን በትኩስ ብረት መጥበስ ነው። አስቸጋሪ ቢመስልም እንደዚህ አይነቱ ቁስል በጊዜው ፍቱን የሆነ ድርጊት ነው። እጥቱን በጋለው ብረት ባግድሞሽ ሰንበር ሲያወጣ ድረስ በመስመር በመስመር ያደረጉ መጥበስ ነው። ወዲያውኑ ሲደረግም ውጤቱ የተሻለ ይሆናል። የጠባሳው እርዝመትና ብዛት እንደጠጡ ትልቅነት ነው። ከብቶቹ ከተጠበሱ ካንት ሰዓት በኋላ ለጭነት ዝግጁ ይሆናሉ። የኩኔታ ሰመም የሚፈጥር ቢሆንም የከብቶቹ ጀርባ ተጨማሪ ጉዳት አያሳይም። ቁስሉ በየቀኑ ለብ ባለ ውሃና በሳሙና ከታጠበና እየተጫኑም ቢሆን በደንብ ከተያዘ ሁለት ሳምንታት ውስጥ ጨርሶ ይድናል። የተፈጠረው ጠባሳ ደግሞ ጥንካሬው ይጨምራል። ያጋደለ ወይም ያልተስተካከለ ጭነትን የሚችል ሆኖ እብጠት እንደገና እንዳይፈጠር ይረዳል። እንዲያውም የዚህ አይነት ጠባሳ በጀርባው ላይ ያለው የጋማ ከብት ተፈላጊና ዋጋውም ከፍ ያለ ነው የሚሆነው። ከብቱም አልፎታል ይባላል። መጨለም ጀምሮ ነበር። እኛም ሁለቱን አህዮች አክመን እየጨረስን ነበር። ድንገት የታጠቁ ወታደሮች ከሰሜን አቅጣጫ ወደኛ ሲመጡ አየን። ቁም የሚል ጩኸት ሲያሰሙ ሁላችንም መሳሪያችንን አቀባበልን። ለክነቱ ምንም አደጋ አልተፈጠረም። ወታደሮቹ ደጃዝማች አያሌው እኛን እንዲያጅቡ የላኳቸው ነበሩ። እነዚህ ስለመጡ መጀመሪያ አጅበውን የመጡት የፊታራሪ መርሶ ወታደሮች ወደ አለቃቸው እንዲመለሱ ተደረገ። በጠዋት መንገድ ስለምንጀምር የተጫነውን ሁሉ ነገር አዲስ ለመጡት ወታደሮች ማስረከብ ማታውኑ መደረግ ነበረበት። እንግዲህ የተፈጠረውን ውዝግብ ማስተዋል ነው። ኢትዮጵያውያን ክርክር የሚወዱ እንዲያውም በክርክር የተካኑ ሰዎች ናቸው። ከዚህ ቀደም ቁጥር የለሽ ክርክር ሲካሄድ ሰምቼ አውቃለሁ። የዛሬውን የሚያክል ግን አይቼም አላውቅ። የመጀመሪያው ውይይት የአህዮችን ቁጥር በሚመለከት ነበር። ይህ እንኳ የሚያስቸግር አልነበረም። ጠቅላላ ቁጥራቸው በእጅ ላይ ካሉ ጣቶች ቁጥር አይበልጡም። ከአዲሶቹ አጃቢዎች አንደኛው ጠጋ ብሎ ሲመረምር ሁለቱ የተጠበሱ ሆኖ ያያል። ጠባሳውም አዲስ እንደመሆኑ ሽታው እንኳ አልለቀቀም ነበር። የተነሳው ጥያቄ እንዴት የመጀመሪያ አጃቢዎች ከዳባ ሲነሱ ጤነኛ እንስሳ አልያዙም? አሁን እነዚህ የተጎዱ አህዮችን ዋጋስ ማን ይከፍል ነው ነበር። አዲስ የመጡት አጃቢዎች ኃላፊነት መውሰድ አልፈለጉም። በሁለቱ ምትክ ሁለት ጤነኛ አህዮች ይሰጡን ብለው ጥያቄ አቀረቡ። የዳባ አጃቢዎች ደግሞ የመከላከያ ክርክራቸው ቁስሉ በግድየለሽነት የመጣ ሳይሆን በመንገዱ ምክንያትና በተጫኑት የጭነት አይነት ነው። ይህ ደግሞ አዲስ ነገር አይደለም፣ በየመንገዱ የሚፈጠር ሁኔታ ነው። መጠበሱም ቢሆን ጠንካራ ነው የሚያደርጋቸው በማለት አቀረቡ። ክርክሩ ለአንድ ሰዓት ያህል ከቀጠለ በኋላ ግን እኔ ራሴ ገባሁበትና በጽሑፍ የሁሉንም ኃላፊነት እኔ ወስዳለሁ ብዬ አቀረቡ። ሁለቱን ተከራካሪ ወገኖች የሚስማማ ሐሳብ ስለሆነ በዚህ መንገድ ይሄኛውን ሙግት አስቆምኩት። ትልቅም ሆነ ትንሽ የኢትዮጵያ ወንዶች በሕይወታቸው የሚያስደስታቸው ትልቅ ነገር አለ። ሁሉም ጠመንጃቸውን መወልወል፣ መፈታታት፣ የተፈታቱትን የመሳሪያ ክፍሎች በፀሐይ ወይም በእሳት ማሞቅ፣ እንደገና መልሶ መገጣጠም ይወዳሉ። ይህንን ያለማቋረጥ ለሰዓታት ግፋ ሲልም ለቀናት ቢያደርጉ ደስ ይላቸዋል። የእጅ ብረታቸውን በጣም ስለሚወዱ በፍቅር አይን እያዩ ጠመንጃቸውን ይስማሉ። ይህንን ስለማውቅ አዲስ በመጡት አጃቢዎች ተጭነው የመጡት መሳሪያዎች ይፈቱና ይታዩ ሲባል የመጀመሪያ አጃቢዎች መስማማታቸውን ስሰማ አልገረመኝም። ሁለት ፋኖሶች እንዲበሩ ተደረገና መሬቱ ላይ ምንጣፍና ሸማ ተዘረጋ። ከሁለቱም ወገን ወታደሮችና ጨፎች ዙሪያውን ተቀመጡ። መሃል ላይ አንደኛው አውቶማቲክ መሳሪያ ተቀመጠ። ቆሜ በትግስት የሚደረገውን መመልከት ጀመርኩ። እነዚህ መሳሪያዎች የነዚህን ጥንታዊ ተዋጊ ጦረኞች ጉጉት ለማስታገስ እንደ መስዋዕትነት ለፍሪዳ ሊቀርቡ ነው። አሁን አሰራሩን እንኳን በውል የማያውቁትን እንደዚህ የተወሳሰበ መሳሪያ መልሰው ይገጥሙት ይሆን ብዬ ማሰብ ጀመርኩ። እንዴት እንደሚያደርጉ ለማወቅም ጉጉት አደረብኝ። ለማንኛውም የብሎን መፍቻ ያስችሎታል አላቸው። እያንዳንዱን የመትረየስ ክፍል ተራ በተራ ፈቱት። የተፈታውን ክፍል በደንብ እያዩና እየመረመሩ ሸማው ላይ መቆለል ጀመሩ። ሁሉም የሚፈታው ነገር ተፈቶ ሲያልቅ የፎይታ ትንፋሽ በተቀመጡት ዙሪያ ተሰማ። የተቆለለውን ክምር መሳሪያ በሸማ እንደተጠቀለለ አነሱና ሁለተኛውን ያልተፈታውን መትረየስ ይዘው መጡ። ድንገት ጥርጣሬ ተሰማኝና ለማረጋገጥ ብዬ ሁለተኛውን ከመፍታታችሁ በፊት የመጀመሪያውን መልሳችሁ አትገጥሙም ወይ ብዬ ጠየቅሁ። የተሰጠኝ መልስ ደግሞ የለም፣ እኛም እናስበው አንተ መልሰህ እንድትገጥመውና መስራቱን እንድታረጋግጥልን ነው የሚል ሆነ። ጥርጣሬ ተረጋገጠ። በሉ አመሰግናለሁ። እንደ ህፃን ልጆች ከባችሁ ተቀምጣችሁ የማታውቁትን ነገር እንዳሻንጉሊት ስትበትኑ ያመሻችሁት ሌሊቱን በሙሉ እኔ እንድገጥመው ልታደርጉኝ ነው? እናንተ ደደቦች፣ እኔ ሐኪም እንጂ ወታደር መሆኔን አታውቁም? አሃ፣ ፈረንጅ ከፈለገ እኮ ሁሉን ነገር ማድረግ ይችላል። እሱ እንኳ የሚቻል ነገር ነው። እኔ ግን እንዲህ አይነቱን ነገር መስራት አልፈልግም። ይህን አንዱን ብቻ ነው መልሼ ለመግጠም የምሞክረው። ሌሎቹን ግን ሳትነኩ እንዳሉ በመጡበት ሁኔታ ማስረከብ አለባችሁ። ከዚያ በኋላ ማረፍ አለብን። እኔም ብላችሁን ካልሰማችሁ ግን መሳሪያዎቹን እንደተበተኑ ለደጃዝማች አያሬው ታስረክባላችሁ። ያ ደግሞ የሚያስከትለውን ነገር ታውቃላችሁ። ትዕዛዝ የተሞላበት ቃሌ ስራውን ሰራ። በሐሳቤ ተስማሙ። ነገር ግን መከራከር ነበረባቸው። በኢትዮጵያ መቃወምና መከራከር ባህል ነው። ይህን የማያደርግ ሰው ከበሬታ ያጣል። የገባሁትን ቃል ለመፈጸም ቁጭ አልኩና መሳሪያውን እንደገና መግጠም ጀመርኩ። ያለኝ የሌለኝን ዕውቀት መጠቀም ነበረብኝ፣ አለበለዚያ የነጭ ስም መጥፋቱ ነው። ያላበኝና ቁና ቁና እየተነፈስ ከብዙ መከራና ድካም በኋላ መትረየሱን በነበረበት ሁኔታ መልሼ መግጠም ቻልኩ። አሁን ሄደን ማረፍ አለብን አልኩ። የለም አናርፍም። አሁን ደግሞ ምን ቀረ? አሃ ጥይቱ መቆጠር እኮ አለበት። ይስ ትክክል ነው፣ ረስቼ ነው። ለነገሩ ጊዜም መውሰድ የለበትም። በርካታ መጋዘን በካርታ የተቀመጠውን መቁጠር ብቻ ይበቃል። ያገኘሁት መልስ ግን የለም፣ እያንዳንዱን ጥይት ነው የምንቆጥረው። ምን? ከመጋዘኑ ጥይቶች ልንፈለቀቅ ነው? የለም፣ እኔም ምላችሁ በጣም ይበዛል። እያንዳንዱ ካርታ 750 ጥይት ይይዛል። 10 ካርታዎች አሉ። የሚያረካችሁ ከሆነ ሂሳቡን አስቡና ስንት ጥይቶች እንዳሉ ድረሱበት። እኔ ግን እጄተኛለሁ። ለማንኛውም ለጥበቃ ስል ድሬሰሩን መኝታውን የጥይት ሳጥኖች ላይ እንዲያነጥፍ አድርጌዋለሁ። ከጠዋቱ 11 ሰዓት ሲሆን መንገድ ጀምረናል። ወንዙን ሽቅብ ወደ መነሻው እየተከተል በርቀት መሄድ ነበረብን። ከዚያም አግድሞች በመሄድ ወደ ጠገዴ ተራሮች መውጫ ወደ ሆነው ባንድ ማለፊያ መንገድ ወይም በር በኩል ማለፍ አለብን። መንገዱ ከፍታና ዝቅታ ያለው ሲሆን ጥቅጥቅ ያለ የቀርከሃ ጫካ ማቋረጥንም ይጨምራል። ሳሩም የአራት ሜትር ከፍታ ያለው የዝሆን ሳር ነው። በመንገዳችን አንሰያ የተባለውን ጥርት ያለ ውሃ የሚፈስበትን ወንዝ 9 ጊዜ አቋርጠናል። መንገዱ እንደዚህ በየጊዜው የሚለዋወጥበት ጉዞ ደስ የሚል ነበር። ሰውም ሆነ እንስሳ የውሃ ጥሙን በፈለገ ጊዜ ማርካት ይችል ነበር። ድንገት በደም የራሰ የልብስ ብጫቂ በመንገዳችን ላይ አየን። ልብሱ የተገኘበት ቦታ ሳሩ ተደምድሞ የተረገጠ መሆኑ ያስታውቃል። ግብግብ የተፈጠረበት ቦታ መሆኑ ምልክት ነው። ብቻውን የእግር መንገዱን ተከትሎ ይሄድ የነበረ ወታደር ነው። ምንም ሳይጠረጥር ጠመንጃውን ትከሻው ላይ አድርጎ ሲጓዝ አርፍጦ ይጠብቅ በነበረ ቀማኛ ጠመንጃውን ተነጥቆ ነው። ከትንሽ ግብግብ በኋላ ወታደሩ ሕይወቱን አሳልፎ ሰጥቷል። እንግዲህ አስከሬኑ ወደ ጉድጓድ ተጥሏል ወይም አውሬ በልቶታል። በኢትዮጵያ እንዲህ አይነቱ ነገር በየጊዜው ይፈጸማል። እንደወጡ ቀሩ ለሚባሉ ሰዎች ምክንያት አንዱ ይህ ሳይሆን አይቀርም። ከቀኑ 10 ሰዓት ሲሆን ከሸለቆው ዳርቻ ደረስ። ከሚቀጥለው ማረፊያ ካምፓችን ለመድረስ ወደ ላይ የ500 ሜትር አቀበት መውጣት ነበረብን። ከዚህ ካደርንበት ጋሞ ከሚባል ቦታ ላይ ሆኖ ዙሪያውን ለተመለከተ ሰው ሸለቆውን በውስጡ ከሚጠማዘዘው ወንዝ ጋር ከሸለቆው ማዶ ደግሞ የአባት ተራሮችን ጨምሮ አስገራሚ ትዕይንት ነው። የተለያየ ቅርጽ ያላቸው አለቶችም ይታያሉ። ለምሳሌ አንድ ከተራራዎች አናት ላይ ወጣ ብሎ አንድ ወጥ የሆነ የተሽሞለሞለ የድንጋይ ከፍታ ከተራራው አናት ይጀምርና ቁልቁል ወደ ሸለቆው ይወርዳል። ሸለቆው ሲደርስ ይቋረጥና እንደገና በተቃራኒው በኩል ወደ ላይ ወደ ተራራው ተመልሶ ይወጣል። ከፍታው ከ15 እስከ 20 ሜትር ሲሆን የጎን ስፋቱ ደግሞ ከ3 ሜትር አይበልጥም። የንጉሱ አጥር ተብሎ ይጠራል። አፈታሪኩ እንደሚለው ከሆነ በንጉሱ ትዕዛዝ ድንጋዩ እንዳጥር በመነሳት ንጉሱንና ወታደሮቹን ከጠላቶቹ ከልሎ አስጥሏቸዋል ይባላል። ይህን የድንጋይ ከፍታ በጠገዴ የተራራ ሰንሰለቶች በኩል ከታች ረባዳው ወልቃይት ገብቶ እስኪጠፋ ድረስ ሲቀጥል አይቼዋለሁ። በአይኔ ማየት የቻልኩትና የተከታተልኩት ይህ የአለት ከፍታ በግምት ወደ 70 ኪሎ ሜትር ይሆናል። የሶስተኛው ቀን ጉዟችን ዳገት ብቻ ነው። መንገዱ ወደ ላይ እያሻቀበ መሄድ ብቻ ነው። አየሩም እየቀደደ መሄድ ጀምሯል። አድካሚና አሰልቺ ነበር። የተቀመጥኩበት በቅሎ መሸከም ስላልቻለ በእግሬ መጓዝ ነበረብኝ። ሁለቱ የተጠበሱት ጋማ ከብቶች ደግሞ አስቸጋሪ ነበሩ። ሙቀቱ፣ ላቡ፣ ወደኋላ የሚንሸራተተው የተሸከሙት ጓዝ ህመም እየፈጠረ ስላስቸገራቸው እየደጋገሙ የተሸከሙትን ጓዝ በእርግጫ እየዘለሉ ወይም መሬት ላይ እየተንከባለሉ እያወረዱ ይጥሉት ነበር። ቀትር ላይ የ3000 ሜትር ከፍታ ላይ ያለ አምባ ላይ ወጣን። ከአንድ ሰዓት ጉዞ በኋላም የደጃዝማች አያሌው ካምፕ ነው የተባለ ቦታ ደረስ። ነገር ግን የፈለግኩትን ያህል ብሞክርም ካምፕ የሚባል ነገር ማየት አልቻልኩም። ቦታው ትንሽ ዝቅ ብሎ ለሩብ ኪሎ ሜትር የሚሆን ርቀት ተቀራርበው ባደጉ ትላልቅ ዛፎች የተሞላ ነው። ይህ ካምፕ ከሆነ የሚንቀሳቀሱ ሰዎች ማየት ነበረብን። በዚህ ቦታ ግን ዝር የሚል ነፍስ አይታይም። ይህ ያልተለመደ ነገር ነው ብዬ አሰብኩና ወደ አንደኛው ወታደር ዞር ብዬ ምን ማለት ነው ብዬ ጠየቅኩት። ወታደሩም ወደ አንድ ችፍግ ወዳለ ቁጥቋጦ አቅጣጫ እንድመለከት ጠቆመኝ። በደንብ ሳስተውል የቁጥቋጦው ቅጠሎች እንደ መድረቅ ያሉ ስለነበር ከሌሎች ለየት ያለ ነው። ከቁጥቋጦው ብቅ የሚል ነገር አይታይህም ብሎ ጠየቀኝ። أهون بغلس يتمن جافة موستايين يا يا يير مكاوميانو لما السورنو اندز ديايونو زوريعون كاستوال كندسو يمسلو كتقاط وچي ببزات تايادل علي كزيام جمرو سيابر الرالي بغن برهان منم اينت انكسك كاسي مادرك فسمو يتكالك كالنو سوو مونن سساو چاكاوس مدبك عدبات شو የጥልያን አውሮፕላኖች መምጣታቸው ስለማይቀር አስቀድመው እንዲያውቁብን ወይም እንዲያገኙን አንፈልግም። በነመሪነት ፖሊስ ትረድ ተሰለፈ። በዛፎች ስር ለስር ተራምደን ዋናው ካምፕ ደረስ። ወታደሮች በፖሊስ ትረድ ተሰልፈው በተጠንቀቅ ቆመው እየጠበቁን ነበር። ጦሩምባ ተነፋ። ስጦታም ከተሰጠን በኋላ ሰወር ብሎ ወደ ተወጠረ ደጃዝማች አያሌው ተጋድመው ወደ አሉበት ድንኳን ውስጥ ገባን። ምዕራፍ አራት ሰላም በካምፑስ ከዚህ በፊት በአዲስ አበባ በተለያዩ አጋጣሚዎች ደጃዝማች አያሌውን ባያቸውም ትውውቅ አልነበረንም። ስለዚህ የዚህ የመጀመሪያ ግንኙነታችን ስነ ስርዓትና ሴትና በተሞላበት ሁኔታ አጭር ነበር። መቆያዬ ወደ ሆነው ድንኳን አሳዩኝ። ከላዩ በዛፎች ቅርንጫፎች ተከልሎ የተተከለ ትንሽና ደስ የሚል ድንኳን ነው። ሌላ ድንኳን ደግሞ ወደ ቁጥቋጦዎች ጠጋ ብሎ ለድሬሰሩና ለህክምና ቁሳቁሶች እንዲሆን ተብሎ ተተክሏል። ሲሚንት ተተረጨውና ከታጠብኩ በኋላ የካምፑን ዙሪያ ለማየት ወጣው። ድንኳን የተፈቀደው ለመኮንኖች ብቻ ስለሆነ የድንኳኖች ቁጥር መጠነኛ ነው። ካውስተና በየዛፎቹ ስር ግን በቅጠል የተሰሩ ትንንሽ ጎጆች የሚያወሩና በሚስቁ ወታደሮች ተሞልተዋል። የሚያጸዱ ወይ ደግሞ በትንሽ የድንጋዮች ላይ የሚፈጩ ሴቶችም አሉበት። በቅሎ ፈረስና ህዮች ደግሞ የታጨደላቸውን አረንጓዴ ሳር ያኘኩ ባጭር ባጭሩ ታስረው ቆመው ይታያሉ። ለቋንታ የሚሆን የስጋ ዝልዝል ደግሞ በየቦታው ተንጠልጥሮ ይታያል። ሁሉም ነገር የሚመች ይመስላል። በተክላላው ካምፑስ የተረጋጋ መልካም ምኞት ስሜት እንዳለ ይስማኛል። በካምፑስ እየተዘዋወርኩ ይያለ የመልክት ጥሩምባ ተነፋ። ወዲያውኑ ካምፑስ ህይወትና እንቅስቃሴ መታየት ጀመረ። ወታደሮቹ ሴቶች አገልጋዮች ከተደበቁበት ቦታ ወጡ። የታሰሩት እንስሳትም ተለቀቁ። ቀደም ሲል ያናገርኩት ወታደር ከቀኑ 11 ሰዓት በኋላ የጣሊያን አውሮፕላኖች ባየር ላይ ጥቃት ስጋት የለም ብሎ ነገረኝ። ስለዚህ አሁን ወጣው እንጨት መልቀም ውሃ መቅዳት ለከብቶቹም ሳር ማጨድ ይችላሉ። በተጨማሪም ካምፑስ እንደፈለጉት መንከሳቀስ ይችላሉ። ለሚቀጥለው ቀን የሚሆነው ምግብ በሙሉ ዛሬ ማምሻውን መዘጋጀት አለበት። ፍጥዋት ቡና ብቻ ነው የሚፈላው። እሱም ቢሆን ፀሐይ ሳትወጣ ነው። ለምንም አይነት በቀን እሳት አይነድም፣ ምክንያቱም ጭሱ ከሩቅ ባየር መታየት ስለሚችል ነው። እንደምታውቀው እሳት ባለበት ሁሉ ጭስ አለ በማለት ወታደሩ ተናገረ። እንደዚህ ያለ የተጠናከረ ጥበቃ ሁኔታ በኢትዮጵያውያን መዘጋጀቱ አስገረመኝ። ከዚህ በፊት የአውሮፕላን ጥቃት ደርሶባቸው አያውቅም። ለመሆኑ ማን ነው ይህን ያስተማራቸው ብዬ ጠየቅኩ። ጀግናው ጌታችን ደጃዝማች አያሌው የሚል መልስ ተሰጠኝ። እኛ ምናቀው ነገር የለም አውሮፕላን የሚባል ነገር እንኳ ገና አላየንም ነገር ግን አለቃችን እንደሚያውቁት ለምናውቅ የታዘዝነው መፈጸም ነው ዋ ተዛዙን ለማከብር ሰው ከሙሉ ጦር ፊት 40 ጅራፍ ነው የሚወርድበት ደጀዝማቹን እየወደድኳቸው መጣው ጉልበትና ጠንካራ ያለው አንዳበሻም አለ አልኩ እንግዲህ የቁርጥ ቀን ሲመጣ ወደ ኋላ ሳይሉ በትረው የሚይዙ ሰው መሆናቸውን ደግሞ እናያለን አልኩ የቁርጥ ቀን ሲመጣ መሸሽ እንግዳ ነገር አይደለም አንድ አገልጋይ ልጅ መጥቶ ወደ ደጃዝማች ድንኳን እንደ ተጠራው ነገረኝ ደጃዝማች አልጋቸው ላይ ግማሽ ተመቀመጥ ብለው ከፊት ለፊታቸው ጠረጴዛ ተቀምጦ አየኋቸው ወዲያውኑ ምርመራ እንዳደርግላቸው ጠይቄ ተፈቀደልኝ ምርመራው እንዳለቀና መድኃኒቱን ተሰጥቶ እንደጨረስ እጃችንን ታጠብንና ወደ ምግብ ገበታ አመራን የሚገርም የምግብ አይነት ነው የቀረበው አውሮፓዊ እንደመሆኔ ምንም አውሮፓን ባያዩና ለስልጣኔ የራቁ ቢሆንም ለኔ የሚሆን የፈረንጅ ምግብ ማዘጋጀት እንደሚቻል ለማሳየትም ነው ለካስ ከጣሊያኖች ቤት ይሰራ የነበረ አገልጋይ ያየውንና የተማረውን የአውሮፓ ምግብ እንዲሰራ ሙሉ ፈቃድ ተሰጥቶት የሚያውቀውን የምግብ አይነት በሙሉ አዘጋጅቷል የምግቡ አይነት ደግሞ በሚቀጥለው ተራ ቀረበ የዶሮ ስጋ ሰርዲን በዘይት የተጠበሰና ከጎመን ጋር የተዘጋጀ የሩዝ ቅቅል ከተምር ጋር የተቀቀለ የበሬ ስጋ ከሩዝና ከድንች ጋር የታሸገ ሳልመን ከተቀቀለ ካሮት ጋራ ሌሎችንም ጨምሮ በመጨረሻም የታሸጉ የተቀላቀሉ ፍራፍሬዎች ነበሩ የምግብ አምሮትም ስለነበረኝ ከቀረበው ሁሉ እየቀማመስኩ ምግቡን ያዘጋጀውን ሰው እያመሰገንኩ የበላሁትን በጥሩ የጣሊያን ወይን አወራረድኩት ከዚያም ቀስ ብዬ ጋራዥን የኢትዮጵያ ምግብ እንድቀምስ እንዲፈቀድልኝ ጠየቅኩ እንዴታ ምን አለበት ነገር ግን ከወደድከውና ከቻልከው ነው ተባልኩ በሚገባ አልኩ ከተላ አድርጌም ሌላ ነገር ሳይሆን እንጀራና ወጥ ነው መበላው ብዙ ጊዜ ደጋግሜ ስለበላሁት እንደምወደው የእውነቱን ተናገርኩ ከዚያ በኋላ አልፎ አልፎ ካልሆነ በስተቀር የፈረንጅ ምግብ እንዳይሰራ እኔም የአበሻ ምግብ እንድበላ ተስማማን ተመግበን እንደጨረስ ደጃዝማች ሻምፓኝ ከፈቱልኝ እንኳን ደህና መጣህ አቀባበል ነው ቀጥሎም የአገሩን ቋንቋ መቻሌ የአገሩን ባህል በማክበሬ በጣም የረኩ በመሆኑ ደስ ያሰኛል አሉ ምክንያቱም 15,000 ከሆኑት በእኔ ሰዎች መካከል እንግድነት አይሰማም በማለት ገለጹ እኔም ከልባቸው እንደተናገሩ ነው የተሰማኝ ወደፊት በስንት መከራ የሚፈተሸው ወዳጅነታችን በዚህ ምሽት ተጠናክሮ ነው የጀመረው እኩለ ሌሊት እስከሚሆን ቁጭ ብለን በጋራ ስለምናውቃቸው ሰዎች ማውራት ቀጠል ደጃዝማች በአዲስ አበባና በውጭ ዓለም የሚሆነውን ማወቅ እንደሚፈልጉ ግልጽ ነው ስለ ሁኔታዎች ያላቸው እውቀትና ግንዛቤ የሚገርምና ካንድ ኢትዮጵያዊ ከሚጠበቀው በላይ ነበር የተለያዩ ጥያቄዎችን እያነሳን ስንወያይ ደስተኛ ነበርኩ ለመሄድ ስነሳም ስለ ካምፑ ምን አስተያየት እንዳለኝ ጠየቁኝ አስገራሚ ነው እንደ እውነቱ ከሆነ እንደዚህ አይነት ዝግጅት አልጠበቅኩም አልኩኝ መልካም አየህ አሉ እነዚህ እውቀት የሌላቸው ወታደሮች ስለ ዘመናዊ ጦርነት የሚያውቁት ነገር የለም ቦምብ ከሰማይ ሲጣል አይተው አያውቁም ቦምብ የሚያደርሰው ጉዳት መጠን ምን ያህል እንደሚሆን ግምቱም የላቸው ሐሳብ የላቸው ግዴለሽም ስለሆኑ እንግዲህ በኔ ነው የሚተማመኑት ኃላፊነቱ የኔ እንደመሆኑ መጠን የግድ ኃይለኛ መሆን አለብኝ በጠላት አስቀድሜ ሳልታይ የጦር ግንባር መድረስ እንዳለብኝ ትረዳለህ አዎ ግን ይህን ያህል ቁጥር ያለው ሰራዊት ከሴቶች ከልጆችና እንስሳቱን ጨምሮ ሳይታይ እንዴት ነው 250 ኪሎ ሜትር ርቀት የሚጓዘው አልኩኝ መሄድ አለበት እናም ይሄዳል አጭር መልስ ነበር ተሰናብቼ ወደ ድንኳን ያመራው ይህ ብልህና ጠንካራ አበሻ ሰው አስደንቆኛል አመለካከታቸውና አቀራረባቸው አውሮፓዊ ሰው ነው የሚያስታውሱኝ ቁመናቸው ከመካከለኛ ቁመት በላይ የተሟላ የተደራጀ ሰውነት ሲኖራቸው ወፍራምም አልነበሩም ጸጉራቸው ጨብረር ያለ ሲሆን ፊታቸው እንደ ክብነት የቃጣውና አጠር ያለ በስነ ስርዓት የተቆረጠ ጺም አለበት ግንባራቸው ሰፋ ያለ ሲሆን አይናቸው ገለጥ ያለ አመለካከት ከፈገግታ ጋር ያሳያል 50 ዓመት እድሜ ያለፋቸው በቅርቡ ነው ለ25 ቀናት ቆይታ ባደረግንበት በዚህ ቦታ የደጃዝማች ጤንነት በየቀኑ እየተሻሻለ ሲሄድ ማየት አርክቶኛል አበሻ ሲታመም የፀሐይ ብርሃን ሆነ ሌላ ብርሃን እንዳይጥልበት ራሱን ዘግቶ ነው የሚቀመጠው ብርሃን ሲጥል አደገኛ ነው ተብሎ ነው የሚታመነው ጨለማው ምክንያትና በታሸገው አየር ምክንያት በሽታው እየከፋ በመሄድ የማገገሚያ ጊዜው ይራዘማል ከመጣው በሶስተኛው ቀን ግን ለአንድ ሰዓት የሚሆን ውጭ ወጥተው በመቀመጥ ንጹህ አየር እንዲያገኙ አሳመንኳቸው እዚያ በፊት ደግሞ የድንኳኑ በር እንዲከፈት መክሬ ይከፈት ጀመር ውጭ ወጥተው በብርድ ልብስ ተሸፍነው የሚመች ወንበር ላይ መቀመጡን እየወደዱት ስለመጡም ቀኑን በብዛት በዚህ መልክ እንደተቀመጡ አሳለፉት ብዙ ጊዜ እንቅልፍ ያስቸግራቸዋል ያን ቀን ማታ ግን እንደወደቀ ግንድ ጥሩ እንቅልፍ ተኝተው እንዳደሩ በነጋታው ነገሩኝ በነዚህ ቀናትም እኔም የካምፑን አኗኗር ለማጥናት አጋጣሚ አገኘው ከብዙዎች የደጃዝማች መኮንኖችና አዛዦችም ጋር ተዋወቅኩ የመኮንኖችን የጀግንነት ታሪኮችና ለጌታቸው ያላቸውን ታማኝነት እሰማ ነበር ሁሉም በደጃዝማች ዕድሜ ክልል ያሉ ሲሆን በ16 ዓመታቸው አጼ ምኒልክ የደጃዝማችነት ማዕረግ ሰጥተው የከፋ ገዥ ካደረጓቸው ጊዜ ጀምረው አብረው ያገለገሉ ናቸው በብዙ ጦርነቶች ጎን ለጎን አብረው የተዋጉ ሲሆን እነዚህ ሁሉ ዓመታት በድል ሆነ በውድቀት ሳይለያዩ አብረው የቆዩ ናቸው ቆራጥና የማያወላውሉ ወንዶች ናቸው እኔም በቀላሉ ወደድኳቸው በተጨማሪ ከደጃዝማች የንስሐ አባት አባ ጌታሁን ጋር ተዋወቅን አባ ጌታሁን የዳባት ቤተ ክርስቲያን አለቃ ሲሆኑ ሀብታምና ተሰሚነት የነበራቸው ናቸው መልካቸው እንደ ስዕል የጠራ የሚያምር ነው የሚያሳዩት አንገት የደፋ አመለካከት ቢሆንም በውስጣቸው ኩራት እንዳለባቸው ያስታውቃል ሁለታችን ግን ልብ ለልብ አልተገናኘንም እኔ ያሰብኳቸው እንዳስመሳይ አድርጌ ሲሆን እሳቸው ደግሞ እምነት የለሽ ወይም ጸረ ሃይማኖት አድርገው ነው የሚያስቡኝ ሁለት የማይገናኙና የማይተማመኑ አመለካከቶች ናቸው ጥቅምት 3 ንጉሱ የነገሱበት ቀን ነበር ቀኑን በማክበር ለ5000 መኮንኖችና ወታደሮች ግብር ሊደረግ ነው ሁለት ትላልቅ የሾላ ዛፎችን እንደ ጣራ በማድረግ በእንጨትና በቀጠል የታጠረ ባንድ ጊዜ 1000 ሰዎች ማስተናገድ የሚችል ጃዝ ተሰራ። የአካባቢው ገበሬዎች ከበዓሉ በፊት 5000 እንጀራና 50 ጋን ጠላ እንዲያቀርቡ ግብር ተጥሎባቸው ነበር። የደጃዝ ማጫያሌ ወጥ ቤቶች በየጦር ግንባሩ አብረው የሚጓዙ 30 የሚሆኑ አገልጋይ ሴቶች ያሉበት ሲሆን ለድግሱ የሚያስፈልገውን ጠጅና ወጥ እንዲያዘጋጁ ኃላፊነት ተጥሎባቸዋል። አደራሽ ውስጥ ለዝቅተኛ መኮንኖችና ለባለስልጣን ወንዶች የተለየ ማዕድ ተዘጋጅቷል። ለጠረጴዛ ሆኖ የተሰራው ከስር በተተከሉ ጉራጅ ግንዶች ላይ የተዘረጋ የቀርካ ሳጠራ ነው። ርዝመት ያለው ሲሆን ስፋቱ ከግማሽ ሜትር አይበልጥም። ላዩ ላይ እንደ ጠረጴዛ ልብስ ሸማ ተዘርግቶበታል። በአዳራሹ በአንድ በኩል ደግሞ ከፍ ያለ መድረክ ተዘጋጅቷል። ላዩ ምንጣፎች ተዘርግተውበታል። ያለቃው የደጃዝማች መቀመጫ ተለይቶ ይታወቃል። ምክንያቱም ምርጥ ምንጣፍ የተዘረጋበትና ሁል ጊዜ የሚቀመጡ ሁለት ትራሶች ስላሉበት ነው። መሶቦች ደግሞ በሚገባ ርቀት ተሰልፈው ተቀምጠዋል። እነዚህ ደግሞ ለተከበሩ እንግዶች ማዕድ መሆናቸው ነው። የደጃዝማች ቦታ ላይ መሶብ አልተቀመጠም። ደንቡ መሶቡ የሚመጣው ደጃዝማች ከተቀመጡ በኋላና መሶቡ እንዲቀርብ ትዕዛዝ ሲሰጡ ብቻ ነው። ይህም የሚደረገው በምግቡ ላይ መርዝ እንዳይደረግ ለመጠበቅ ነው። በኢትዮጵያ በዚያን ጊዜ ሰዎችን መመረዝ ደጋግሞ የሚታይ ነገር ነው። እንደሳቸው ከፍ ያለ ስልጣን ወይም ማዕረግ ያለው ሰው ከምቀኛና ከጠላቶች ሁል ጊዜ መጠንቀቅ አለበት። ሁሉም ከተዘጋጀ በኋላ ደጃዝማች በጥቂት አገልጋዮች ታጅበው ወደ አዳራሹ ገቡ። እሳቸው ቀጥሎ ደግሞ የክብር እንግዶች ወደ ውስጥ እንዲገቡ ተጠሩ። የክብር እንግዶችን ተከትለው የንስሐ አባት ገቡ። ሁሉም በደጃዝማች ግራና ቀኝ በኩል ተቀመጡ። ለእያንዳንዳቸው ከፊት ለፊታቸው የተከደኑና የተሸፈኑ መሶቦች ተቀምጠዋል። ሁሉም ተጋባዦች እንደ ማዕረጋቸው እየገቡ ተቀመጡ። ከደጅ በኩል ውሃ በማስታጠቢያ ይዞ የቆመ አገልጋይ ስለነበር ሁሉም ከመግባታቸው በፊት እጃቸውን ታጥበዋል። ደጃዝማች ምልክት እንደሰጡ ዋናው አሳላፊ በንጹህ ጨርቅ ላይ የተቀመጠ እንጀራ ይዞ ገባ። እሱን ተከትለው ሌሎች አሳላፊዎች የቀረውን ምግብና መጠጥ ይዘው ገቡ። ሁሉም እንግዶች ከተቀመጡበት ተነስተው ቆሙ። የደጃዝማች መሶብ ከቀረበና ከተከፈተ በኋላ የንስሐ አባትየው የቡራኬ ጸሎት አደረጉ። አሳላፊውም እንጀራውን ቆርሶ ከየወጡ አይነት ካራሰ በኋላ መሶብ ላይ አስቀመጠ። ደጃዝማችም ከእያንዳንዱ ቁራሽ ትንሽ ጉርሻ እያነሱ አሳላፊውን አጎረሱት። ለእሳቸው የሚቀርበው ምግብ አይነት መርዝ እንዳይደረግበት ኃላፊነቱ የራሱ የዋናው አሳላፊ ነው። ደጃዝማች መብላት ጀመሩና ለሌሎችም ምግብ እንዲጀምሩ ምልክት ሰጡ። ሌሎች ተጋባዦች የቀረበላቸውን መሶብ እየከፈቱ መብላት ጀመሩ። የነሱ መሶብ እንጀራና ወጡ አንድ ላይ ስለቀረበ ሳይቆዩ ወዲያውኑ መመገብ እንዲጀምሩ ይረዳቸዋል። ቀጥሎ ደግሞ የጠጅ አሳላፊው ጠጅ በማንቆርቆሪያ ይዞ ቀረበና ለደጃዝማች ከመቅዳቱ በፊት ራሱ መጀመሪያ መቅመስ ነበረበት። ስለዚህ በፈኙ ላይ ትንሽ ከቀዳ በኋላ ፉት አርጎ ጠጣ። ጠላውም እንደዚሁ ለእንግዶቹ ይቀርብ ጀመር። ደጃዝማች ትንሽ ከበሉ በኋላ በር ላይ የቆመውን ሌላ ዋና አሳላፊ የትኞቹ እንግዶች ናቸው ወደ ውስጥ ያልገቡ ብለው ጠየቁ። ዋናው አሳላፊ የእንግዶቹን ስምና ማዕረግ በደንብ ማወቅ አለበት፣ አዲስ የመጡ ቢሆንም። ተከትሎም ደጃዝማች ውጭ የቀሩትን እንግዶች ማን ማንን ተከትሎ እንደሚገባና እንዴት እንደሚቀመጥ ትዕዛዝ ሰጠ። አቀማመጥ ትልቅ ነገር ነው። አንድ እንግዳ በስህተት ያልሆነ ቦታ ወይም እንደማረጉ ካልተቀመጠ እንደ ስድብ ነው የሚቆጠረው። ሰዎቹ በቦታቸው እንዲቀመጡ በሚደረግበት ጊዜ ሌሎቹ ተራ አሳላፊዎች እንጀራና ወጥ በጠረጴዛው ላይ ማስቀመጥ ቀጠሉ። ከውጭ በኩል ደግሞ ከፍ ያለ ግርግርና የጩኸት ድምፅ ይሰማ ጀመር። ወደ ውስጥ ለመግባት ከሚጋፉት ወታደሮች ነበር የመጣው። እርባቸዋል፣ እንደገና ደግሞ ምግቡ እነሱ ሳይደርሳቸው ያልቃል የሚል ፍራቻም አለባቸው። ሁለት በትር የያዙ ጠንካራ በር ጠባቂዎች በመግቢያው ግራና ቀኝ በኩል ቆመው የሚገባውን ሰው ይቆጣጠራሉ። ከዚህ በፊት እንዲህ አይነት ግብር ሲጣል ያላየ ሰው ቀጥሎ የሆነውን ነገር መረዳት ይቸግረዋል። ግርግርና ጫጫታው ተቀይሮ ወታደሮቹ እየተጋፉ ወደ አዳራሹ ዘለቁ። እርስ በርሳቸው እየጮሁና እየዘለሉ አንዱ ባንዱ ላይ መጋፋት ቀጠሉ። በተያዙት ጠባቂዎች በዱላቸውና በእጃቸው ዳሱን ጥሶ የሚገባውን ሰው በተቻለ አቅም ገፍተው ለመያዝ ይታገላሉ። በእንደዚህ አይነት ግርግር ዱላው የት እንደሚያርፍም አይታወቅም። ጭንቅላት ይፈረከሳል፣ አይን ይፈሳል፣ መሬት ላይ የወደቁ ሰዎች ደግሞ ተረግጠው ሕይወት ማለፍም ይደርሳል። ያለው ቦታ በሙሉ በእንግዶች ተይዞ ሲያልቅ ውጭ የቀሩት ውስጥ የገባው በልቶ ሲወጣ ድረስ ተራቸውን የግድ መጠበቅ አለባቸው። በአጭር ጊዜ ውስጥ እንጀራና ወጡ ድራሹ ይጠፋል። ቀጥሎ የሚቀርበው ወይም ሁሉም የሚጠብቀው ዋናው ምርጥ ምግብ ጥሬ ስጋ ነው። ጥሬ ስጋውን ደጃዝማችና ታላላቅ እንግዶች ይጀምራሉ። ምርጥ ብልት እየተቆረጠ ይቀርብላቸዋል። ስጋውም በደንብ ከደለበ ከብት ነው የሚሆነው። ሌሎች ወታደሮች ስጋው ከማንኛውም ከብት ይምጣ ብቻ የተሰጣቸውን ብቻ መብላት ነው። ስጋውን ተሸክመው የሚዞሩ አገልጋዮች ናቸው። ስጋው በብልት በብልት ነው የሚቆረጠው። እያንዳንዱ ሰው አገልጋዮች አንጠልጥለው ከያዙት ስጋ በቢላዋ የእጅ ጭብጥ የሚያህል ከቆረጠ በኋላ ለጉርሻ የሚበቃውን ያህል በጥርሱ ነክሶ ይዞ በያዘው ቢላዋ ከስር ወደ ላይ ከጥርሱ አስጠግቶ ይቆርጣል። ይህ አይነቱ አበላል ልምድ ይጠይቃል። አለዚያ ከንፈርን ጨምሮ የአፍንጫን ጫፍ መቁረጥም ሊያስከትል ይችላል። መጀመሪያ ላየው ሰው የጥሬ ስጋው ሽታ በተጨማሪ የአውሬ ያህል አፍጠው ጥሬ ስጋውን የሚበሉትን ኢትዮጵያውያን ማየት በጣም የሚያስፈራ ነበር። የኋላ ኋላ ግን እኔም ራሴ መብላት ለመድኩና ጭራሹኑ እየወደድኩት መጣው። ለጦርነት ከወጣን ወዲህ ቪታሚን በሚጎላቸው የምግብ አይነቶች ተወስነን መክረም የግድ ነው። ስለዚህ እንደዚህ አይነት የስጋ ምግብ በማግኘት ጤንነታችን ተጠብቆ መቆየት ይቻላል። በኢትዮጵያ ታሪክ ጥሬ ስጋ መብላት የቆየ ጥንታዊ ባህል አይደለም። የተጀመረው በ16ኛው ክፍለ ዘመን በግራኝ አህመድ ወረራ ጊዜ ነው። በጣም አክራሪና ጨካኝ ስለነበር ክርስቲያኖችን እያሳደደ ሃይማኖታቸውን ክደው የሱን እምነት ካልተቀበሉ ያሰቃይና ይገላቸው ነበር። ስለዚህ ሰዎች የግድ መሸሽና በየተራሮችና በየጫካው መደበቅ ነበረባቸው። ለመኖር ደግሞ ይዘዋቸው የሄዱትን የቤት እንስሳት መመገብ ነበረባቸው። ተደብቀው ስለሚኖሩ ግን እሳት ማንደድ አይችሉም። ስለዚህ የግድ ጥሬ ስጋ መመገብ መጀመራቸውና መልመዳቸው የሚያስገርም አይሆንም። ቀላልም አማራጭ ነበር። እሳት አያስፈልግ፣ ማብሰያ ቁሳቁስ አያስፈልግ። እንስሳው ወዲያው እንደታረደ ጠጋ ብሎ ምግብ መጀመር ይቻላል። በስንፍና አመለካከት ቢሆን ያለ ድካም በቀላሉ የሚገኝ ነገር ሁል ጊዜ ጥሩ ነው። ጣዕሙም ቢሆን ጥሩ ነው። እንግዲህ በኢትዮጵያ ከዚህ በመነሳት ነው ጥሬ ስጋ ተፈላጊ የምግብ አይነት የሆነው። ይሁን ሆኖ የምግብ ደግሞ የራሱ ጉዳትም አለው። ያም በኮሶ በሽታ መያዝ ነው። ሁሉም እድሜያቸው ከሁለት ዓመት በላይ የሆናቸው ኢትዮጵያውያን ቅድመ አያቶቻቸውን ጨምሮ ኮሶ አለባቸው። በኮሶ ያልተያዘ ሰው ይኖራል ብለው አያስቡም። እንግዲህ በኮሶ ያልተያዘ ሰው ቢኖር ከጤነኛ ሰውም አይቆጠር፣ ውቃቢው ጥሎት ሄዷል ነው የሚሉት። በእነሱ አስተሳሰብ የኮሶው ትል እንኳ ሰውየውን ማወቅ ወይም መቀበል አልፈቀደም። የኮሶው ትል ከመጠን በላይ እንዳያድግ ለማድረግ በየሁለት ወሩ መድኃኒት ይወሰዳል። ተወላጆቹ ብዙ ከእጽዋት አይነቶች መድኃኒቶች የሚጠቀሙ ቢሆንም እንደ ኮሶ ዛፍ በብዛት የሚጠቀሙት የለም። የዚህ ዛፍ ፍሬውም ሆነ አበባው ለጥቅም ይውላል። ይህ ተክል ከባህር ወለል ከ2500 ሜትር ከፍታ በታች ጭራሽ አይበቅልም። ስለዚህ መድኃኒቱ ከገበያም ይገዛል ወይም ተክሉ ከሚያድግበት አካባቢ ቀጥታ ይለቀማል። ለአንድ ሰው ለመድኃኒት የሚሰጠው የእጅ ጭብጥ የሚያህል ሲሆን መድኃኒቱ ከውሃ ወይም ከማር ጋር ተለውሶ ይደቆስና በጠዋት በባዶ ሆድ ይወሰዳል። የኮሶ መድኃኒት ኃይለኛም ነው። ሆድ ቁርጠትና ሰገራ የግድ ነው የሚመጣው። ብዙ ጊዜ ማጥወልወልም ያስከትላል። ኃይለኛ የሰገራ መመላለስ ቢያመጣም ጠቅላላው ትል እንዳለ ከነጭንቅላቱ አልፎ አልፎ ነው የሚወጣው። የኮሶ መድኃኒት መውሰድ እንደ ተቀደሰ ስርዓት ስለሚቆጠር ስርዓቱን ማደናቀፍ ወይም መረበሽ አይቻልም። መድኃኒት ከመወሰዱ ከአንድ ቀን በፊት ሰውየው ጓደኞቹን ይሰናበታል። የሚቀጥለው ቀን በጠዋት መድኃኒቱን ሲወስድ መድኃኒቱን ያዘጋጀው አንድ ሰው ብቻ ነው አብሮት የሚሆነው። ከዚያ በኋላ ብቻውን በር ዘግቶ ይቀመጣል። ሙሉ ቀን ከቤተሰብ በስተቀር ሌላ ሰው ዝር አይልም። አለበለዚያ ጥላ ይጥልበትና መድኃኒቱ ይረክሳል ወይም አይሰራም ይባላል። ይህ ጥላ ነገር የመጣው ቤቱ አንድ መግቢያ ብቻ ስላለው ብርሃን የሚገባው በዚያ በኩል ስለሆነ ሰው ከጋረደው ብርሃኑ ስለሚሸፈንም ነው። ጥላ አደገኛ ነው ተብሎ የሚታመነው። ስለዚህ ነው ጠያቂ ሳይመጣ ብቻ መሆን የሚፈለገው። በሌላ በኩልም ቢሆን የኮሶ መድኃኒት ሲወሰድ የሚደረገው ስርዓት ሌላ ጠቀሜታ አለው። የኮሶ መድኃኒት የወሰደን ሰው ምንም አይነት ትዕዛዝ ወይም ስራ መስጠት አይቻልም። በማንኛውም የስልጣን ኃላፊነት ወይም ደረጃ ላይ ቢሆን የኮሶ መድኃኒት ከወሰደ ፈቃድ ይሰጠዋል። የኢትዮጵያ መንግስታዊ ስራ በዚህ በኮሶ መድኃኒት ምክንያት ምን ያህል እንደሚስተጓጎል ለማንም ግልጽ ነው። አገረ ገዥ፣ ሚኒስትር፣ አሽከርና አገልጋዮችን ጨምሮ የኮሶ መድኃኒት በየጊዜው በመውሰድ ለብቻቸው ተከልለው ማንም ሳይረብሻቸው በሰላም ሲያጥወለውላቸው ይውላሉ። Thank you.